በመስራች ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ዝግጅቱን አሁን ይጀምራል። በየጦር ሜዳው እንዲሁም በየማረሚያው በሆስፒታል ባልጋ ላይ ከቤተሰብ ጋር አንድ ላይ በመሆን ወይም ከጎረቤቶቻችሁ ጋር ወይንም ደግሞ በስራ ግዳጅ ላይ ሆናችሁ ለብቸኝነታችሁ ከእግዚአብሔር ጋር ለመገናኘት የቀረባችሁትን ታላላቆች፣ ታናናሾች፣ ወንድሞችና እህቶች፣ እናቶችና አባቶችን ሁሉ እግዚአብሔር በእያላችሁበት ስፍራ ይባርካችሁ። ነው ቀጣዩንም ደግሞ ቀናት እግዚአብሔር አምላካችን በእድሜያችን ላይ ሰላሙን ብልጽግናውን በረከቱን ጨምሮ ከርሱ ማድ የማንለይ ብሩክ ልጆቹ ያድርገን ይያልን። ነው ሰላምታችንን እናቀርባለን። እንደምን አመሻችሁ በጌታ የተወደዳችሁ ወገኖቻችን። ዛሬ ተከታታዩን የትንቢተ ኢሳይያስ መጽሐፍ ጥናታችንን እንደወትሮ ሁሉን ቀጥላለን ማለት ነው። ባለፉት ክፍለ ጊዜያት ጥናቶቻችን እግዚአብሔር አምላካችን ድንቅና ተአምራትን ከቃሉ ያሳየን ነው እስከዚህ ጊዜ ደርሰናል። እግዚአብሔር ይክበር ይመስገን። እስቲ እግዚአብሔር አምላካችን ነፍሳችንን እፎ ያሰኝቷታል፣ ነፍሳችንን አሳርፏታልና እንዲህ ይያልን እስቲ እናዚህምለት። እግዚአብሔር ይክበር ይመስገን። ነፍሳችንን ያሳረፈ እግዚአብሔር ለዘላለም ይክበር ይመስገን። በእውነት ወገኖቼ እግዚአብሔርን ያመንን በልጁ በጌታ በኢየሱስ ክርስቶስ የተደገፈንና የተማመንን ነፍሳችን አርፋለች ብለን መመስከር እንችላለን። ክርስቶስ ኢየሱስ ከሁሉ ነገር ያሳርፋል፣ ሰላምን ይሰጣል። አዎ እንደ ኢየሱስ ክርስቶስ ያለ ማን አለ? በዚህ ዝማሬ ወንድማችን ድንበሩ ስላገለገለን እግዚአብሔር ይባርከው። እንጸልይ። አምላካችን ሆይ ነፍሳችን ወስታለች፣ ነፍሳችን አምሮባታል። ይህ ሁሉ ደግሞ የሆነው ካንተ የተነሳ ነው። ጭንቀት የለም፣ ፍርሃት ተወግዷል። እግዚአብሔር አምላካችን ሆይ በሰላም እንወጣለን፣ በሰላም እንገባለን። እግሮቻችን ባማሩ ስፍራ ቆመዋል። ከዚህ ሁሉ ደግሞ እግዚአብሔር አምላካችን ሆይ ባሻገር እነሆ የሰማዩ ቤታችንን እየናፈቅን አምላካችን ሆይ ከአንተ ጋር ጉዞ ጀምረናልና እስከ ፍጻሜው ድረስ ምራን። እጆቻችንን ያዝ ጌታ ሆይ። በዝለታችን በምንወድቅበት ጊዜ አይዟችሁ ልጆቼ ብለ በእጆች ደግሞ ደግፈን። አቤቱ ሉል እግዚአብሔር አምላካችን ሆይ ይህንን ቃልህን እየተማርን ሳለ ደግሞ እግዚአብሔር ሆይ ከዚህም ፈቀቅ እንዳንል በስንፍናችን ምክንያት ደግሞ ከቤትህም እግዚአብሔር አምላካችን ሆይ ሳንወጣ እግዚአብሔር ሆይ ተንሸራተንም ደግሞ በኃጢአት እንዳንከባለል እግዚአብሔር ሆይ እስከ መጨረሻው ድረስ ጠብቀን። መድኃኒታችን ኢየሱስ ክርስቶስ በደም አንጻን፣ በደላችንን ይቅር በለን። በዚህ ጊዜ ደግሞ በመካከላችን ተገኝ። እንደ ወትሮ ሁሉ እንደ አባትነት በመካከላችን ተገኝተ ከቃል ታምራትን አሳየን። ስለ ክቡርና ስለ ዘላለማዊ ስምህ እንጸልያለን። አሜን። አድማጮቼ ባለፈው ክፍለ ጊዜ ጥናታችን የቂሮስ ማንነት፣ ስለ ዓለማት ተፈጥሮና ስለ እስራኤል ደህንነት የተነገረ ትንቢት በስፋት ከተመለከትን በኋላ ወደ ምዕራፍ 46 ተሸጋግረን ድል በባቢሎን ላይ፣ የእስራኤል ደህንነት ሲረጋገጥ፣ በጣዖታት ላይ የተዘነዘረ ውግዘት የሚለውን አብይ ሐሳብ ይዘን እስከ መጨረሻው ድረስ ሄድንና የእግዚአብሔር ፍርድ በጣዖታት ላይ ምን እንደሆነ ከምዕራፍ 46 እስከ ቁጥር 1 ድረስ ያለውን መመልከታችን የሚታወስ ነው። ዛሬም የዛኑ ቀጣይ ክፍል ይዘንላችሁ ቀርበናልና እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ትንቢተ ኢሳይያስ ምዕራፍ 46 ቁጥር 3ን አውጡ። ትንቢተ ኢሳይያስ ምዕራፍ 46 ቁጥር 3ን ተመልከቱ። ባለፈው ክፍለ ጊዜ ጥናታችን የእግዚአብሔር ፍርድ በጣዖታት ላይ በሚለው ንዑስ ስር ጣዖት ሌሎችን መርዳት ቀርቶ ራሱ ሸክም እንደሆነ ነው ነቢዩ ስላቅ ባለበት ሁኔታ የሚነግረን ብለን ትምህርታችንን ማገባደዳችን የሚታወስ ነው። ይህንን ከቁጥር 1 ተመልክተናል። ቁጥር 3 ደግሞ እንዲህ በማለት ይጀምራል። እናንተ ያዕቆብ ቤት ሆይ የእስራኤልም ቤት ቅሬታ ሁሉ ከወዲያነሳዋችሁ ከማጸንም የተሸከምኳችሁ ስሙኝ ይላል። እስራኤል ሆይ እናት ልጇን በማጸኗ እንደምትሸከም እኔም እናንተን ተሸከምኳችሁ በማለት እግዚአብሔር ለሕዝቡ ይናገራል። ቁጥር 4 ላይ ደግሞ እስከ ሽምግልና ድረስ እኔ ነኝ፣ እስከ ሽበትም ድረስ እሸከማችኋለሁ፣ እኔ ሰርቻለሁ፣ እኔም አነሳለሁ፣ እኔ እሸከማለሁ፣ እኔም አድናለሁ ሲል ይናገራል። ወገኖቼ በእውነትና በሐሰት መካከል ያለውን ልዩነት ጉልህ በሆነ ሁኔታ ከዚህ አባባል መመልከት ይቻላል። እግዚአብሔር የተሸከመው ወይም የሚሸከመው እስራኤልን ብቻ አይደለም፣ ይልቁንም ከማኅፀን ጀምሮ እስከ መቃብር ድረስ እያንዳንዱን ግለሰብ የሚሸከመው እግዚአብሔር መሆኑ ግልጽ ነው። እስቲ አንድ ጥያቄ ልጠይቃችሁ። ሃይማኖታችሁ፣ አስተዋላችሁ? ሃይማኖታችሁ እናንተን ይሸከማችኋል ወይስ እናንተ ሃይማኖታችሁን ትሸከሙታላችሁ? ጥያቄ ግልጽ ነው አይደል? ሃይማኖታችሁ እናንተን ይሸከማችኋል ወይስ እናንተ ትሸከሙታላችሁ? ኢየሱስ ክርስቶስ ኃጢአታችንን እንደ ተሸከመ መጽሐፍ ቅዱስ ይናገራል። በእውነት ደዌያችንን ተቀበለ፣ ሕመማችንንም ተሸክሟል ይላል ኢሳይያስ ምዕራፍ 53 ቁጥር 4። ይህ ብቻ ሳይሆን እርሱ የሚያሳስበንና የሚያስጨንቀንን ነገር ሁሉ ይሸከምልናል። ሃሌሉያ! እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት ተብሎ ተጽፏል። አንደኛ ጴጥሮስ ምዕራፍ 5 ቁጥር 7 ልብ ይሏል። ዛሬም ቢሆን እኛን የሚሸከመን ሁሉን የሚችል አምላክ እንጂ የራሳችን ጉልበታ አይደለም። መኖሪያህ የዘላለም አምላክ ነው፣ የዘላለም ክንዶች ካንተ በታች ናቸው ይላል። ዘዳግም ምዕራፍ 33 ቁጥር 27ን ተመልከቱ። ወዳጆቼ የናንተን አላቅም እንጂ እኔ የማመልከው ልዑል እግዚአብሔርና ልዑል አምላክ ይሸከመኛል እንጂ እኔ አልሸከመውም። አስተዋላችሁ አይደል? የማመልከው አምላክ እግዚአብሔር በነገር ሁሉ ይሸከመኛል እንጂ እኔ አልሸከመውም። እንዴትስ ይችላለሁ? ቀጥሎ ደግሞ ጣዖታትን አስመልክቶ ምን እንደሚል እንመልከት። በማን ትመስሉኛላችሁ? ከማንስ ጋር ታስተካክሉኛላችሁ? እንመሳሰል ዘንድ ከማን ጋር ታስተያዩኛላችሁ? ይላል ቁጥር 5። እኛ ውሱን ከመሆናችንና የምንኖረውም ውሱን በሆነ ዓለም ውስጥ ከመሆኑ የተነሳ ውሱን ያልሆነውን አምላክ መረዳትም ሆነ መግለጽ በፍጹም አይቻለንም። ገለጽ ነው ተረዳ ነው ብንል እንኳ መግለጽ የሚገባንን ያክል አንገልጸውም። መረዳት የሚገባንን ያክል ማንረዳውም። የሰው አንደበት ወገኖቼ ሊገልጸው የሰው አይምሮም ሊመረምረው አይችልም። እግዚአብሔር ሰው የሆነው በሰው አምሳል ራሱን የገለጠውም በዚህ ምክንያት ነው። እግዚአብሔርን የምናውቀው በኢየሱስ ክርስቶስ በኩል ነው። ነቢዩ በጣዖታት ላይ የጀመረውን ስላቅ ወይም ፌዝ በመቀጠል በቁጥር 6 ላይ ደግሞ እንዲህ ይላል፣ ወርቁን ከኮረጆ የሚያፈሱ ብሩንም በሚዛን የሚመዝኑ እነርሱ አንጥረኛውን ይቀጥራሉ፣ እርሱም አምላክ አድርጎ ይሠራዋል፣ ለዚያም ይጎነብሱለታል ይሰግዱለትማል ይላል። አንድ ሰው ሀብታም ከሆነ የሚያመልከውን ጣዖት በብርና በወርቅ ይሠራዋል። ድሃም ከሆነ እንዲሁ ጣዖቱን በርካሽ ነገር ይሠራዋል። ያም ሆነ ይህ ወገኖቼ፣ ሰዎች ሀብትና ገንዘባቸውን ጣዖታት ላይ ያውሉታል ማለት ነው። ሰዎች የራሳቸውን እጅ ሥራ ሲያመልኩ የሚያመልኩት ራሳቸውን ነው። በሌላ በኩል አንዳንድ የዘመናችን ፍልስፍናዎችም ሰው የራሱ መሪ፣ የራሱ ዳኛና የራሱ አዳኝ እንደሆነ ይነግሩናል። ቁጥር 7ን ተመልከቱ። በጫንቃቸው ላይ አንስተው ይሸከሙታል፣ በስፍራውም ያደርጉታል፣ በዚያም ይቆማል፣ ከስፍራውም ፈቀቅ አይልም፣ ሰውም ወደ እርሱ ቢጮህ አይሰማውም፣ ከመከራውም አያድነውም ይላል። ይገርመኛል። ጣዖታቸውን ተሸክሞ ከስፍራ ስፍራ ያንቀሳቅሱታል። እቤታቸው ሲደርሱም ምቹ ቦታ ላይ ያስቀምጡታል። ይህም በተመለከተ እግዚአብሔር የሚለውን እስቲ ቀጥለን ከቁጥር 9 እናንብብ። ንስሐ ግቡ፣ ልባችሁንም መልሱ፣ እኔ አምላክ ነኝና ሌላም የለምና፣ የቀድሞውን የጥንቱን ነገር አስቡ፣ እኔ እግዚአብሔር ነኝ፣ እንደ እኔም ያለ ማንም የለም ይላል። ዛሬ ጣዖት አምልኮ በተለያየ መልክና ይዘት በቤተ ክርስቲያንና በቤታችን ውስጥ ተስፋፍቶ ይገኛል። ይሁን እንጂ ማንኛውም ጣዖት አድርገን ያዝነው ነገር ለራሱም ሆነ ለሌሎች በረከትም ሆነ ጥቅም ሊሆነን አይችልም። ወገኖቼ እግዚአብሔር ለእናንተ ዓላማ አለው። ከእናንተ ጋር ግንኙነት ማድረግ ይፈልጋል። የእርሱ ዓላማ እንዲሸከማችሁ እንጂ ልብ በሉ፣ የእርሱ ዓላማ እንዲሸከማችሁ እንጂ እናንተ እንድትሸከሙት አይደለም። እግዚአብሔር ስለዚህ ድንቅ አሰራሩ ይክበር ይመስገን። ወዳጆቼ ከዚህ በመቀጠል ደግሞ የምዕራፍ 47ን ትምህርት አብረን እንመለከታለን። የዚህ የምዕራፍ 47 አብይ ሐሳቡ የባቢሎን መዳከምና ውድቀት የሚል ይሆናል። ፈጠን ፈጠን እያላችሁ ጻፉ። የትንቢተ ኢሳይያስ ምዕራፍ 47 አብይ ሐሳቡ የባቢሎን መዳከምና ውድቀት የሚል ነው። የባቢሎንን ውድቀትና የመጨረሻ ጥፋት ስንመለከት ይህ ሦስተኛ ጊዜ መሆኑ ነው። ለምሳሌ ያክል በምዕራፍ 13 እና 14 እንዲሁም በምዕራፍ 21 ስለ ባቢሎን መውደቅ መመልከታችን ይታወሳል። የእግዚአብሔር ፍርድ በጣዖታት ላይ እንደሚወርድ በሚናገረው ምዕራፍ 46 ውስጥ በመጠኑም ቢሆን ስለ ባቢሎን መጠቀሱን እናስታውሳለን። ይህ ምዕራፍ በተጻፈበት ጊዜ ባቢሎን ደካማና ታናሽ መንግስት ነበረች። ስለዚህም ለርሷ ይህን ያክል ግምት መስጠቱ ይገርማል። ይህ ትንቢት የተነገረው ባቢሎን ገናና መንግስት ከመሆኗ በፊት ቢያንስ 100 ዓመት በፊት ነበር። ከባቢሎን ግንብ መገንባት ጀምሮ ባቢሎን ህልውና ነበራት። የባቢሎን ሃይማኖትም በዓለም ላይ ተጽዕኖ ሲያደርግ ኖሯል። ባቢሎን የጣዖት አምልኮ ሁሉ እናት ናት። የሐሰት አምልኮ የተጀመረውም እዚያው ነበር። የብሉይ ኪዳን ትንቢት መጻሕፍት ስለ ስካርና ስለ ጣዖት አምልኮ ብዙ የሚናገሩት አላቸው። እነዚህ ሁለት ነገሮች ለብዙ መንግስታት መውደቅ ምክንያት ሆነዋል። ቅዱሳት መጻሕፍት ባቢሎንን አስመልክቶ የሚናገሩት ነገር ለኛ በዚህ ዘመን ላለን ሰዎች የሚያስተላልፈው መልእክት ይኖራል። ሁላችንም እንደምናውቀው የጥንቷ ባቢሎን የህንጻዎች ፍርስራሽ ተጭኗታል። በርሷ ላይ ከመውጣት የእግዚአብሔር ፍርድ የተነሳ ባቢሎን ለዘላለም ወድማለች። ይሁን እንጂ በአሁኑ ጊዜም ቢሆን የባቢሎንን ዝንባሌ በስፋት እንመለከታለን። በአሁኑ ጊዜ ያለው የዓለም መንግስታት ህብረት የሚወክለው ባቢሎንን ነው። ልብ በሉ፣ በአሁኑ ጊዜ ያለው የዓለም መንግስታት ህብረት የሚወክለው ባቢሎንን ነው። አንድ ቀን የክርስቶስ ተቃዋሚ መጥቶ ዓለምን እንዲገዛ መንገዱን እየጠረጉለት ሁኔታዎችንም እያመቻቹለት ነው። ሃይማኖትን በተመለከተም የዓለም ሃይማኖቶችን አንድ ለማድረግ በመካሄድ ላይ ስላለው እንቅስቃሴ እንመለከታለን። እነዚህ ሁሉ በጥንቷ ባቢሎን የተጠነሰሱ ሐሳቦች ናቸው። ከቁጥር 1 የባቢሎንን መዳከም እንመለከታለን። አንቺ ድንግል የባቢሎን ልጅ ሆይ ውረጂ፣ በትቢያም ላይ ተቀመጪ። የከለዳውያን ሴት ልጅ ሆይ ከዚህ በኋላ ቅልጣናምና ቅምጥላት ትባይምና ያለ ዙፋን በመሬት ላይ ተቀመጪ ይላል። አንድ ባለ ስልጣን የበታች ሰራተኞችን በሚያዝበት አይነት ሁኔታ እግዚአብሔር አምላክም እንዲሁ ባቢሎንን ዝቅ እንድትልና ወደ ታች እንድትወርድ ሲያዛት እንመለከታለን። ባቢሎን የምትዋረድበት ትክክለኛው ጊዜ ሲደርስ የዓለም ገናና መንግስት ለሆነችው ባቢሎን ይህን በመሰለ ሁኔታ ፍርድ ያስተላልፋል። ማዕበልና ወጀቡ ደቀ መዛሙርቱን ባስቸገረበት ጊዜ ጌታ ባህሩን ጸጥ በል ሲላዘዘው፣ እግዚአብሔርም ባቢሎን ዝቅ እንድትልና እንድትዋረድ የሚያዛት በዚህ ሁኔታ እንደሆነ ነው ኢሳይያስ የሚያመለክተው። ባቢሎን ድንግል ተብላ የተጠራችው በሌላ በምንም ምክንያት ሳይሆን እስከዚያ ጊዜ ድረስ በማንኛውም አገር ወይም ህዝብ ተወራ ስለማታውቅ ብቻ ነው። ምንም እንኳ ባቢሎን በጣም ጥንታዊ ታሪክ ቢኖራትም ባቢሎን የዓለም ገናና መንግስት ወደ መሆን እያመራች ነበር። ሆኖም አንድ ደረጃ ላይ ትዋረዳለች፣ እጅግ ዝቅ እንድትል ትደረጋለች። ቁጥር 2ን ተመልከቱ። ወፍጮ ወስደሽ ዱቄቱን ፍጪ፣ መሸፈኛ ሽና አውጪ፣ ረጅሙንም ልብስ ሽና አውልቀሽ ጣዩ፣ ባትሽን ግለጪ፣ ወንዙን ተሻገሪ ይላል። ቀጥሎ የምንመለከተው ደግሞ እስራኤል በባቢሎን እጅ እንድትወድቅ አሳልፎ የሰጠ እግዚአብሔር ራሱ መሆኑን ነው። ቁጥር 6 በሕዝቤ ላይ ተቆጥቼ ነበር፣ ርስቴንም አረከስኩ፣ በእጅሽም አሳልፌ የሰጠኋቸው፣ ከእነርሱ ጋር ምሕረት አላደረግሽም፣ በሽማግሌዎቻቸው ላይ ቀንበርሽን እጅግ አክብደሻል ሲል ይናገራል። እስራኤል በባቢሎን እጅ ወደቀችበት ምክንያት ባቢሎን ኃያል ስለሆነች ሳይሆን እግዚአብሔር አሳልፎ ስለ ሰጣት ብቻ ነበር። ይሁን እንጂ ወገኖቼ፣ ባቢሎናውያን በወቅቱ ኃያል መንግሥት ስለ ነበሩ በራሳቸው ጉልበት እስራኤልን ማንበርከክ እንደ ቻሉ ያስቡ ነበር። እግዚአብሔር ሕዝቡን ለባቢሎናውያን አሳልፎ የሰጠው በእርሱ ላይ በማመጻቸው ነበር። በዚህም እግዚአብሔር ሕዝቡን እየቀጣ ነበር። አንቺም እኔ ለዘላለም እመቤት ሆናለሁ ብለሻል፣ ይህንም በልብሽ አላደረግሽም፣ ፍጻሜውንም አላሰብሽም ይላል። ቁጥር 7 እግዚአብሔር ሕዝቡን ለባቢሎን አሳልፎ የሰጠው ለፍርድ ነበር። ባቢሎናውያን ግን ይህን ማድረግ የቻሉት በራሳቸው ብርታት እንደሆነ አስቧል። ስለሆነም እግዚአብሔር በሚከተለው ሁኔታ ይናገራቸዋል። አሁንም አንቺ ቅምጥል ተዘለሽ የምትቀመጪ በልብሽም እኔ ነኝ፣ ከእኔም በቀር ሌላ የለም፣ መበለትም ሆኜ አልኖርም፣ የወላድ መካንነትንም አላውቅም የምትይ ይህን ስሚ ይላል። ባቢሎን እጅግ ትምክህተኛና በማንነቷ የምትተማመን ስለ ነበር ጥፋትና ጉስቁልና ይደርስብኛል ብላ አስባም አታውቅም። የባቢሎን ንጉሥ ናቡከደነጾር ታላቂቱና ገናናይቱ ባቢሎንን ተመልክቶ በኃይልና በጉልበቴ የመሰረትኩሽ እኔ ነኝ በማለት በትዕቢት እንደተናገረ ከመጽሐፍ ቅዱስ እንመለከታለን። እግዚአብሔርን ማክበርን ሆነ ለርሱ መገዛትን በፍጹም አልፈለግም። እግዚአብሔር ደግሞ ልውናውን እንዲስትና እንደንስሳ ሳር እንዲበላ አደረገው። ባቢሎንን ስለሚጠብቃት ጥፋት አንዳንድ ዝርዝር ጉዳዮች ቁጥር 10 እንዲህ ይላል፣ በክፋትሽ ታምነሻል፣ የሚያይኝ የለም ብለሻል፣ ጥበብሽና ዕውቀትሽ አታለውሻል፣ በልብሽም እኔ ነኝ ከኔም በቀር ሌላ የለም ብለሻል ይላል። አንድ አገር ከሚገባ በላይ በራሱ ሲተማመንና ትዕቢት ሲያድርበት ምን ጊዜም ቢሆን የሚከተለው ነገር ጥፋትና ጉስቁልና ነው። ቁጥር 12 ደግሞ ባቢሎን በአጣብቂኝ ውስጥ መሆኗን ያመለክታል። የባቢሎን ዋናው ችግሯ መተትና ጥንቆላዋ እንደሆነ ግልጽ ነው። ስለዚህም ሽሙጥ ወይም አሽሙራዊ በሆነ ያገላለጽ ፈሊጥ እስቲ ያ የታመንሽበት ሟርትና መተት ከገባሽበት ማጥ ያውጣሽ፣ እስቲ የተማመንሽበት አስማት ይደርስልሽ እንደሆነ እኔ ይላታል። ቁጥር 13ንም ተመልከቱ። በዚህ ወቅት ባቢሎን በጣም ግራ ተጋብታ ነበር። ባቢሎን የሚለው ስሟ ራሱ ግራ መጋባትን መደናገርና መደናበርን ነው የሚያመለክተው። አስተዋላችሁ? ባቢሎን ማለት ግራ መጋባት መደናገርና መደናበርን ያመለክታል። ይህቺ ታላቅ ከተማ ዘመኗን ሁሉ ስትታመን የነበረችው በኢኮኖሚስቶቿ በአምራችና ታታሪ ዜጎቿ ነበር። ይሁን እንጂ ወገኖቼ ሳይታሰብ ከእግዚአብሔር ዘንድ መሆን ከጀመረው ነገር የተነሳ ከተማይቱ ከውጪ ሳይሆን ከውስጥ እየሞተች ነበር። ዛሬም ቢሆን ኢኮኖሚስቶቻችን ያደርጋሉ ብለን በሚናምነው ተአምር ላይ ልባችንን እናሳርፋለን። ትምክህታችንን ከእግዚአብሔር ላይ አንስተን ሰዎችና ሁኔታዎች ላይ ስናደርግ ምንጊዜም ችግር ይኖራል። እኛ በአሁን ዘመን ያለን ሰዎች ከጥንቷ ባቢሎን የምንማረው ብዙ ቁም ነገር ይኖራል ወገኖቼ። የባቢሎን ፍርስራሾች የሚናገሩበት ቋንቋ የሚያስተላልፉት መልእክት አላቸው። ወገኖቼ አሁን ደግሞ በቀረን ጊዜ የምዕራፍ 48ን ትምህርት አብረን እንመለከታለን። አብይ ሐሳቡ እግዚአብሔር እስራኤልን ለዘለቄታው አልጣላትም። ፈጠን ፈጠን በሉ። እግዚአብሔር እስራኤልን ለዘለቄታው አልጣላትም። አንድ ቀን ደህንነት ለእስራኤል ይሆናል። ደህንነት ለእስራኤል ይሆናል የሚል ነው። ባለፈው ጊዜ የተመለከትናቸው ምድቦች ወይም ክፍሎች ለክፎች ሰላም የላቸውም በሚላረግ ነበር የደመደሙት። እርግጥ ነው መሲሁ ሰላም ይዞ ይመጣል። እርሱን የማይቀበሉ ግን ሰላም ሊኖራቸው አይችልም። ጣዖት አምልኮ ከመሲሁ ፊትን መመለስ ማለት ነው። አስተዋላችሁ? ጣዖት አምልኮ ማለት ከመሲሁ ፊትን መመለስ ማለት ነው። እስካሁን እንደተመለከትነው ባለፉት ምዕራፎች የጣዖት አምልኮ በከፍተኛ ደረጃ ተወግዟል። ማንኛውም አይነት ጣዖት አምልኮ ወደ ባቢሎናዊነት ያመራል። ለያዕቆብ ቤት የቀረበ መጨረሻ ጥሪን ደግሞ ከቁጥር 1 እንመለከታለን። እናንተ በእስራኤል ስም የተጠራችሁ ከይሁዳም ሆች ወጣችሁ በእግዚአብሔር ስም የምትምሉ በእውነት ሳይሆን የእስራኤልን አምላክ የምትጠሩ ይላል። አንዳንድ ሰዎች ይሁዳና እስራኤል የተለያዩ ናቸው የሚል አመለካከት አላቸው። ይሁን እንጂ ከዚህ ጥቅስ እንደምንመለከተው ይህ አስተሳሰብ በእግዚአብሔር ዘንድ ተቀባይነት የለውም። ስለሆነም እግዚአብሔር የሰጣቸውን ስም ለመለወጥ መሞከር የለብንም። እዚህ ላይ ሁሉንም የእስራኤል ቤት ግምት ውስጥ በማስገባት ይናገራል። ምክንያቱም ሁሉም በአብርሃም በይስሐቅና በያዕቆብ በኩል የተመረጠው የዘር ሐረግ አባሎች ናቸው። በዚያን ዘመንም ሆነ አሁን ባለንበት ዘመን የሚኖሩ ኮብላዮች ሁሉ ወደ እግዚአብሔር እንድንመለስ ለመጨረሻ ጊዜ የተሰጠውን ማስጠንቀቂያ በጥሞና ማድመጥ ይኖርብናል። እንዲህ ያሉ ሰዎች የእስራኤልን አምላክ እንደሚያውቁ ቢናገሩም በመሰረቱ ግን እያመለኩት ወይም እያገለገሉት አይደለም። ሃይማኖት አላቸው። ሃይማኖታቸው ግን ኃይልም ሆነ ብርታት የለውም። ወደ አሜሪካ፣ ወደ ራሽያ ወይም ወደ አረብ አገሮች ፊታቸውን ቢያቀኑም ለችግራቸው መፍትሄ አያገኙም። ረዴት ወይም መፍትሄ የሚያገኙት ፊታቸውን ወደ እግዚአብሔር ሲያቀኑ ብቻ ነው። ቁጥር 2 በቅድስት ከተማ ስም የጠራችሁ ስሙም የሰራዊት ጌታ እግዚአብሔር በሚባል በእስራኤል አምላክ የምትደገፉ የያዕቆብ ቤት ሆይ ይህን ስሙ ይላል። በኢየሩሳሌም ከተማ መወለዳቸው ወይም ያገሪቱ ዜጎች ቢሆኑም እንኳ የተረፋቸው ስም ብቻ ነበር። ከእግዚአብሔር ጋር ያላቸው ቀረቤታ የተስተካከለም አይደለም። አንተ ለኛ አንገትህም የብረት ጅማት ግንባርህም ናስ እንደሆነ አውቃለሁ ይላል። እስራኤልን ከግብጽ ባርነት ካወጣበት ጊዜ አንስቶ እግዚአብሔር አንገተ ደንዳኖች መሆናቸውን ያውቃል። ወገኖቼ እግዚአብሔር የመረጣቸው የተለዩ ወገኖች ወይም ከሌሎች የበለጡ ስለሆነ አልነበረም። እኛንም የሚመርጠን ከሌሎች የተሻለን ስለሆነ አይደለም። እርሱ እንደሚያስፈልገን ስላወቀ ከጸጋው የተነሳ ብቻ ነው እግዚአብሔር የራሱ ያደረገን። ቀጥሎ ደግሞ በቁጥር 12 ላይ እግዚአብሔር እንደገና ጥሪ ሲያደርግ እንመለከታለን። ያዕቆብ ሆይ የጠራውም እስራኤል ሆይ ስማኝ፣ እኔ ነኝ፣ እኔ ፊተኛው ነኝ፣ እኔም ኋለኛው ነኝ ይላል። እዚህ ላይ ጥሪው ለጠቅላላው ሕዝብ ሳይሆን ጠበብ ባለ መልኩ ከመከራው የተረፉትን ትሩፋን ብቻ የሚመለከት እንደሆነ ማየት ይቻላል። የጠራው የሚለው ይህንኑ ነው የሚያመለክተው። እኔ ራሴ ተናግሬአለሁ፣ እኔም ጠርቼዋለሁ፣ አምጥቼዋለሁ፣ መንገዱም ትከናወንለታለች ይላል። ቁጥር 15 እግዚአብሔር አጥብቆ ይጣራል፣ ሕዝቡ ወደ እርሱ እንዲመጡ ደግሞ ደጋግሞ ያሳስባል። በቁጥር 16 ውስጥ የምንመለከተው የእግዚአብሔር መልእክተኛ ነቢዩ ኢሳይያስ ነው። ነቢዩ ሕዝቡ ወደ እግዚአብሔር እንዲመለሱ ይጣራል። ይህን ስታነቡ ጌታ ኢየሱስ ክርስቶስን እንደምታስቡ ይገባኛል። የሚከተለውን ምዕራፍ ዋና ሐሳብ ግምት ውስጥ በማስገባት ስንመለከተው ጥቅሱ በቀጥታ የሚመለከተው እርሱን እንደሆነ መረዳት አያዳግትም። ምንም እንኳ የእርሱ ፈቃድ ቢሆንም በሕዝብ ደረጃ እግዚአብሔር እስራኤልን ሊባርካት አልቻለም። ሕዝቡ ጥሪውን ስላልተቀበሉ የገባላቸውን ተስፋ ሊፈጽምላቸው አልቻለም። ለእኛም ቢሆን እግዚአብሔር የገባልንን ተስፋ አልፈጸመልንም። ምክንያቱ ምን ይመስላችኋል? ምክንያቱ እኔና እናንተ መሆን እስራኤል በቦታው ባለመገኘታችን ነው። ቁጥር 18 ዘርህም እንዳሸዋ የወድህም ትውልድ እንደ ምድር ትቢያ በሆነ ነበር፣ ስሙም ከፊቴ ባልጠፋና ባልፈረሰ ነበር ይላል። ይህንን ካለ በኋላ ይህንን ምዕራፍ የሚደመድመው ያለፉትን ሦስት ታላላቅ ምድቦች በመደበበት ሁኔታ ለክፎች ሰላም የላቸውም ይላል እግዚአብሔር በማለት ነው። ቁጥር 22ን ተመልከቱ። ባለፉት ምዕራፎች የጣዖታትን ከንቱነት ተመልክተናል። እንደ እውነቱ ከሆነ ወገኖቼ ሰላምን የሚሰጥ እግዚአብሔር ብቻ ነው። አንድ ሰው ከእግዚአብሔር የኮበለለ ከሆነ በኃጢአትም የሚኖር ከሆነ በፍጹም ሰላም ሊኖረው አይችልም። ከእግዚአብሔር በመኮብለሉ የትኛውም አገር ሆነ ሕዝብ ሰላምን አግኝቶ እንደማያውቅ ከታሪክ መዛግብት መመልከት ይቻላል። እግዚአብሔር እኔንም እናንተንም ሁላችንንም ያስበን። ዛሬው ዝግጅታችን እንግዲህ እዚህ ላይ ያበቃል። አስተያየት ወይም ጥያቄ ቢኖራችሁ በአድራሻችን 1366 ለመጽሐፍ ቅዱስ ትምህርት በራዲዮ አዲስ አበባ ብላችሁ ጻፉልን። ነገ ደግሞ ሌላ ርዕሰ ጉዳዮች ላይ እግዚአብሔር ሊያስተምረን በስፍራውና በሰዓቱ እንገናኛለን። ደህና ደሩ። እግዚአብሔር ይባርካችሁ።